ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ህዳር 22 2017 ዓ.ም ምረዝ ግጅታችን ጀመረ። በኦሮሚያ ክልል አርሲ ዞን ሸርካ ወረዳ በታጣቂዎች ተፈጸመ በተባለ ጥቃት 9 ሰዎች መገደላቸውን የአሜሪካ ድምጽ ያነጋገራቸው የተጎጂ ቤተሰቦች ገለጹ።
የኔ ወንድም ነው አንዱ የተገደለ። አናሽ ወንድሜ ኃይሌ ወርቀና የሚባለው ነው። ምንም ከቤት ወጣ ውጣሉት ወጣ ሄደ። ከዛ ከኛ ቤት በታች ነው ወደ ጎርጓዳ ቦታ አደረሱ። ሁሉንም ከያለበት አመጧቸው ሰበሰቡ ረሸኗቸው።
ዝርዝሩ በአብይ ርዕሳችን ይቀርባል። የአየር ንብረት ጉባኤው የገንዘብ ስምምነት ታዳጊ ሀገራትን አስቆጥቷል።
ታዳጊ ሀገራቶች ብዙም እዚህ ግባ የሚባል ቦታ ሳይሰጣቸው ረጅም ዓመታት የተለፋበትን በሁለት ሳምንት መቶ ቁጥር የመውሰድ ነገር ነበር ከበለጸጉት ሀገራቶች።
የሰማችኋቸው በአዘርባጃን ሲካሄድ ቆይቶ ባለፈው ሳምንት በተጠናቀቀው 29ኛው ዓለም አቀፍ የአየር ንብረት ጉባኤ ላይ ታዳጊ ሀገራትን ወክለው ተደራዳሪ የነበሩትን አቶ ቢኒያም ያዕቆብን ነው። ጉባኤው ላይ በተደረጉ ስምምነቶች ዙሪያ ዘገባ ይኖረናል።
ፖለቲካ ነገሮች እንዳገባበት ማስኬድ ብቻ ነው የምችለው። ፖለቲካ ነገር ከገባበት እኔ አይደለሁም የምትፈልጉት ሌላ ሰው ያስፈልጋችኋል ብለው መንግስቱ ኃይለማርያምን ነገሩት።
ያገለገሉበት ዘመን ከ1980 እስከ 1991 በአውሮፓውያን አቆጣጠር ነው እና በእነዚህ ጊዜያቶች ውስጥ የመጀመሪያ ስራቸው ያደረጉት አላስፈላጊ ስራ መደብ ይዘው የነበሩት ሰዎች እንደ ሁኔታው ስራ ሁኔታዎችን ቆርጠው ነው።
አሁን ደግሞ የሰማችሁት በኢትዮጵያ አየር መንገድ ታሪክ ጉልህ ስፍራ የነበራቸውንና በቅርቡ በሞት የተለዩትን ካፒቴን መሐመድ አህመድ ለመዘከር ከተዘጋጀው ዘገባ የተቀነጨበውን ነው። የኢትዮጵያ አየር መንገድን ውጣ ውረዶችም እንዲሁ አብሮ ያስቃኘናል። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ ህዳር 22 2017 ዓ.ም የመስታወት ዝግጅታችን ጀምሯል። ዛሬ ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉም በቅንብሩ አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በየሁለት ሳምንት አንዴ ወደ እናንተ በምናደርሰው የምሽቱ የመስታወት መሰናዷችን የተለያዩ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮችን እንዳሰሳለን። የምሽቱን ሰፋ ያለ ክፍል የሚወስደው ግን የኢትዮጵያ አየር መንገድን እንዲሁም የካፒቴን መሐመድ አህመድን ህይወት የምንቃኝበት ልዩ መሰናዶ ይሆናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮች፣ ከምሽቱ ዜናዎች ጋር አይደን ገረመው ነኝ። የኦሮሚያ ክልል መንግስት ከኦነግ የጦር መሪ ጋር የሰላም ስምምነት ላይ መድረሱን አስታወቀ። የኦሮሚያ ክልል ባለስልጣናት በክልሉ ከሚንቀሳቀሰው አማጺ ቡድን ጋር የሰላም ስምምነት ውል መዋዋላቸውን አስታውቋል። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የኦሮሞ ነጻነት ሰራዊት ዋና ስራ አስፈጻሚ ኮሚቴ አባልና የቀድሞ ማዕከላዊ ክልል የጦር አዛዥ የሆኑት ጃንሰኝ ነጋሳ ጋር የስምምነት ውል መፈራረማቸውን አስታውቀዋል። የስምምነቱ ዝርዝር እስካሁን ድረስ ግልጽ ባይደረግም ነገር ግን ሁኔታውን የሀገር ውስጥ መገናኛ ብዙሃን በመላው ኦሮሚያ ክልል የቀጠለውን አለመረጋጋት ለማስቆም መነሻ መሰረት ነው በማለት አወድሰውታል። በቴሌቪዥን በተላለፈው የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ ንግግር ክልሉን ወደ መደበኛ ሁኔታ ለማምጣት እንዲህ አይነት እርምጃዎች የሚበረታቱ ናቸው በማለት የጃልሰኝን እርምጃ አድንቀዋል። ጃልሰኝ በበኩላቸው የሰላም ስምምነቱን የተቀበሉት የኦሮሞ ህዝቦችን ስቃይ ከተመለከቱ በኋላ መሆኑን ተናግረዋል። ጃልሰኝ በመስከረም ወር መገባደጃ ላይ የኢትዮጵያ ወታደራዊ ባለስልጣናት ባዘጋጁት የስልክ ኮንፈረንስ ላይ በኦሮሚያ ክልል የተፈጠረውን ግጭት በሰላማዊ መንገድ ለመፍታት ዝግጁ ነኝ በማለት ከኦነግ የጠቅላይ ጦር አዛዥ ጃልመሮ ወይም ኩምሳ ድሪባ መለየታቸውን ማስታወቃቸው ይታወሳል። የኦነግ ቃል አቀባይ የሆኑት ጅሬኛ ጉዴታ ስምምነቱን ቀልድ በማለት አጣጥለውት ነበር። ጅሬኛ መንግስት ስምምነት ላይ የደረሰው ቀድሞንም ከቡድኑ ከተባረሩ ግለሰቦች ጋር ነው ብለዋል። የኦሮሞ ነጻነት ሰራዊትና የኢትዮጵያ መንግስት ባለፈው ዓመት በታንዛኒያ ከፊል ራስ ገዝ በሆነችው ዛንዚባር ያደረጉት ድርድር ያለ ስምምነት ተፈጽሟል። ኢንተርፖል 1006 አፍሪካውያን ተጠርጣሪዎችን ማሰሩን አስታወቀ። ዓለም አቀፉ የፖሊሶች መረብ የሆነው ኢንተርፖል በአፍሪካ ለሁለት ወራት ባካሄደው ግዙፍ ዘመቻ በሳይበር ጥቃት አማካኝነት ሚሊዮኖች ላይ የገንዘብ ጉዳት እንዲሁም 10 ሺዎችን በህገወጥ የሰው ዝውውር የጥቃት ሰለባ አድርጓል ያላቸውን 1006 ተጠርጣሪዎች ማሰሩን ባለፈው ማክሰኞ አስታውቋል። ዘመቻ ሰረንጌቲ የተሰኘው ይኸው የአፍሪፖል እንቅስቃሴ በአፍሪካ ህብረት የፖሊስ ተቋም ጋር በትብብር ከጎርጎሮሳውያኑ መስከረም 2 እስከ ጥቅምት 31 ድረስ በ19 ሀገራት መካሄዱ ታውቋል። ዘመቻው የኢሜል ልውውጦችን፣ የተጠለፉ ሰዎችን የዋስትና ገንዘብ መቀበያ ስፍራዎችን፣ የንግድ ኢሜል ልውውጦችን፣ ዲጂታል ማጭበርበሮችን በመከታተል መካሄዱን አስታውቋል። የኢንተርፖል ዋና ጸሐፊ ቫልዴሲ ኡርኪዛ ምርመራው ከባለ ብዙ ደረጃ የግብይት ማጭበርበሮች እስከ ክሬዲት ካርድ ማጭበርበር፣ በኢንዱስትሪ ደረጃ የሳይበር ወንጀሎች መጠን መጨመርና ውስብስብነት በጣም አሳሳቢ ነው ሲሉ ተናግረዋል። አድማጮች በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የእሁድ ምሽት ዜና ነው። የመንግስታቱ ድርጅት በደህንነት ስጋት ምክንያት በጋዛ ሰርጥ እርዳታ ማቆሙን አስታወቀ። የተባበሩት መንግስታት ድርጅት የፍልስጤም ስደተኞች ኤጀንሲ ዛሬ እሁድ እንዳስታወቀው የታጠቁ ቡድኖች በቅርቡ የእርዳታ መኪኖችን በመዝረፋቸው ምክንያት በጦርነቱ ወደ ተመሰቃቀለው የጋዛ ሰርጥ በዋናው የጭነት ማቋረጫ በኩል የሚደረገውን የእርዳታ ድጋፍ በስጋት ምክንያት እንደሚያቆም አስታውቋል። ተቋሙ እስራኤል በምትከተላቸው ፖሊሲዎች የተነሳ በአካባቢው የህግና የስርዓት መደፍረስ መኖሩን እንደ መንስኤ ጠቅሷል። ውሳኔው ከቀዝቃዛ ና ዝናባማው የክረምት ወቅት ጋር ተያይዞ በጋዛ ያለውን ሰብአዊ ቀውስ ሊያባብሰው ይችላል። በመቶ ሺዎች የሚቆጠሩ ፍልስጤማውያን በድንኳን መጠለያዎች ውስጥ የሚኖሩ ሲሆን በዓለም አቀፍ የምግብ እርዳታ አቅርቦት ላይ ጥገኛ ናቸው። የእስራኤል ወታደሮች ከጥቅምት መጀመሪያ ጀምሮ ሙሉ ለሙሉ በሚባል ደረጃ ለይቶት በቆዩት በግዛቱ ሰሜናዊ ክፍል ስላለው ረሃብ ባለሙያዎች አስቀድሞ ሲያስጠነቅቁ ቆይተዋል። በጋዛ ከፍተኛ የእርዳታ ድጋፍ ተደራሽ የሚያደርገው የመንግስታቱ ድርጅት የእርዳታና ስራዎች ኤጀንሲ ዋና ኃላፊ ፊሊፔ ላዛሪኒ በጋዛ በኩል ወደ ከሪም ሻሎም የሚወስደው መንገድ እጅግ አደገኛ ሆኗል ብለዋል። በነሐሴ ወር አጋማሽ ላይ ወደ ስፍራው ሲጓዙ የነበሩ 100 እርዳታ የጫኑ መኪኖች በታጠቁ ቡድኖች መዘረፋቸውንም አስታውቋል። በተጨማሪም ትላንት ቅዳሜ የተደራጁ ቡድኖች አነስተኛ የምግብ መርከብ ዘርፈዋል ብለዋል። ፊሊፔ ላዛሪኒ በኤክስ ማህበራዊ ገጻቸው ላይ እስራኤል በጋዛ የሚደረገው የሰብአዊ እርዳታ ድጋፍ መቋረጥ ምክንያት ነች በማለት ከሰዋል። በጉዳዩ ላይ እስካሁን ድረስ ከእስራኤል ወገን የተሰጠ ምላሽ የለም። በመጨረሻም አዲሷ የአውሮፓ ህብረት ኃላፊ ኪቭን በመጎብኘት ስራቸውን ጀመሩ። የአውሮፓ ህብረት አዲሷ ከፍተኛ ዲፕሎማት ካጃ ካላስና ባልደረባቸው የአውሮፓ ምክር ቤት ኃላፊ አንቶኒዮ ኮስታ ወደ ስልጣን በመጡ በመጀመሪያ ቀናቸው ለዩክሬን ያላቸውን ድጋፍ ለማሳየት ዛሬ እሁድ ኪቭ ገብተዋል። አንቶኒዮ ኮስታ ለመገናኛ ብዙሃን እንደተናገሩት ከዩክሬን ጋር እንደምንቆም ግልጽ መልእክት ለመስጠት ነው የመጣነው፣ ሙሉ ድጋፋችንን እንቀጥላለን በማለት ተናግረዋል። የአውሮፓ ህብረት አዲሱ የአመራር ቡድን ዩክሬን ከሩሲያ ጋር በምታደርገው ለሶስት አመታት በዘለቀው ሁለንተናዊ ትግል ኪቭን ለመደገፍ ጽኑ ሆኖ እንደሚቆይ ማሳየቱን ይፈልጋል። ይሁን እንጂ በቀጣይ የጎርጎሮሲያኑ ጥር ወር ላይ ስልጣን የሚይዙት የዩናይትድ ስቴትሱ መጪ ፕሬዚዳንት ዶናልድ ትራምፕ ኪቭ አስገዳጅ የሆነ የሰላም ስምምነት እንድትቀበል ጫና ያደርጋሉ የሚለው ስጋት በርትቷል። አድማጮች ለምሽቱ ያዝመላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ህዳር 22 2017 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። አሁን ወደ ምሽቱ ቀዳሚ ዘገባ እንለፍ። በኦሮሚያ ክልል አርሲ ዞን ሸርካ ወረዳ ሐሙስ ህዳር 19 ቀን 2017 ዓ.ም በታጣቂዎች ተፈጸመ በተባለ ጥቃት 9 ሰዎች መገደላቸውን የአሜሪካ ድምፅ ያነጋገራቸው የተጎጂ ቤተሰቦች ገለጹ። ድርጊቱን የፈጸሙት ሸኔ ብለው የጠሯቸው ታጣቂዎች መሆናቸውን የተናገሩት ቤተሰቦች የተጎጂዎቹ የቀብር ስነ ስርዓት ትላንት አርብ መፈጸሙን ገልጸዋል። እናት ፓርቲ ድርጊቱን በጽኑ ያወገዘ ሲሆን የኦሮሞ ነጻነት ሰራዊት በጥቃቱ ውስጥ እጁ እንደሌለበት ገልጿል። ከፌዴራልና ከክልሉ መንግስት ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ገልሞ ዳዊት ተጨማሪ ዘገባ አለው።
አሙስ ዳር 19 ቀን 2017 ዓ.ም ተመረጥ ምሽት ላይ በኦሮሚያ ክልል አርሲ ዞን ሸርካ ወረዳ ሶሌ ቀበሌ ውስጥ ታጣቂዎች በሲቪሎች ላይ አደረሱት በተባለ ጥቃት 9 ሰዎች መገደላቸውን የሟች የቅርብ ቤተሰቦችና የአካባቢው ነዋሪዎች ተናግረዋል። በጥቃቱ የተገደሉት ሰዎች በአንድ ጉድጓድ ውስጥ አርብ ዳር 20 ቀን 2017 ዓ.ም ተመረጥ በአንድ ላይ እንደቀበሯቸው የተናገሩት ቤተሰቦች የተፈጸመውን ጥቃት ዘግናኝ መሆኑን ተናግረዋል። እድሜ 44 የሆነው ታናሽ ወንድማቸው በጥቃቱ እንደተገደለባቸው ለቪኦኤ የተናገሩት አቶ ደበብ ወርቅነ ጥቃቱ በታጣቂዎች በድንገት የተፈጸመ ነው ብለዋል።
9 ሰዎች እንደዚሁ ባልታወቀ ሰዓት ተሰብስበው ፊት 6 ሰዓት ከሩብ ላይ ሲሆን እኛ ሩምታ መሳሪያ ሲተኮስ እና በዛኑ ለት በቃ ጨረሷቸው። ሲነጋ ስንወጣ ርፍርፍ አድርገዋቸው አንዴ በሰል ምን ይበሳሰሉ ልጆች አንድ የዛ የሶሌ ጡጃ አካባቢ ትምህርት ቤት ዘበኛ ነው። አንዱ ኃይሌ ወርተና የሚባለው የአካባቢ ንቃ የሚያሳምር አናጺ ነው። አንዱ ሽማግሌ ነው። የኔ እኩያ የሰባ አመት ሽማግሌ ነው። በላይነት ላሁን ይባላል። አንዱ ለዝና ለገሰ ይባላል። እሱም እንዴት አይነት ሽማግሌ ነው! ማንንም የማይነካ ሁለቱ ሴቶች ልጆች እንዴት ያሉ እናት አባታቸውን ቤተሰባቸውን የሚጦሩ እንዴት ያሉ ሁለት ሴቶች ናቸው። አንድ አስተማሪ ነበረ፣ ካሳሁን እሸቱ ይባላል እና አንድ ገነነ ተካለኝ የሚባልና አበበ አሰፋ፣ ሽብሩ አሰፋ የሚባሉት የት እንደደረሱ አናውቅም። አሁን እነሱም ሬሳቸውም አልተገኘ፣ ይኑሩም አይኑሩም አናውቅም።
አክለውም የታናሽ ወንድማቸውን አቶ ኃይል ወርቅን መገደል እንዴት እንደሰሙ ያስረዳሉ።
የኔ ወንድም ነው አንዱ የተገደለው። ታናሽ ወንድሜ ኃይሌ ወርቅነህ የሚባለው ነው። ምንም ያው ከቤት ወጣ ውጣሉት ወጣ ሄደ። ከዛው ከኛ ቤት በታች ነው የሆነ ጎድጓዳ ቦታ አደረሱ። ሁሉንም ከያለበት አመጧቸው፣ ሰበሰቡ፣ ረሸኗቸው።
መሞታቸውንስ እንዴት ሰሙ እርሶ?
ጠዋት ነው ሌሊት አንዱ እንደዚሁ ተነስ ወደ መንገድ ሲሄድ አይቷቸው ጮኸ። ተነስተን ስንሄድ በቃ አርፈዋል። ወደ 8 ሰዓት ላይ ሰምቻለሁ ስልክ ተደውሎልኝ። ያው እንግዲህ ገንዘብ ሊሉ ነው ብለን ምን እናደርጋለን፣ ወደ እነሱም መሄድ አፈሙዝ ነው፣ ፈርተን ዝም አል።
ታጣቂዎቹ ወንድማቸውን ከቤተሰቡ ነጥለው እንደገደሏቸውም አስረድተዋል።
እኛ እንግዲህ ጎረቤት ነን፣ ያው ቤተሰብ በር እያንኳኩ ክፈቱ እያሉ ነው። ከአፍ እስከ አፍንጫ በጣም ነው የታጠቁት አሉ። ብዛት አላቸው፣ ወደ 30 ናቸው ይባላል። እና በቃ ዝም ብለው ሰበሰቧቸው። ከዚያ በኋላ ያው አንድ ቦታ አድርገው ከማዶም እንዴት ያለ የሰባተኛ ክፍል ተማሪ ልጅም አለበት። ይሄ እንደው የዘር ማጥፋት ነው የሚመስለው። ረሸኗቸው፣ በቃ አንዴ አስተኝተው ነው የጨረሷቸው። ከቤት እያውጥተው አንድ ቦታ፣ ከተለያየ ቦታ ሰብስበው አንድ ቦታ ነው የጨረሷቸው።
ይህንን ጥቃት ያደረሱት ማን ናቸው?
ምን ይታወቃል፣ ዱርየውም ሊሆን ይችላል። እንደዚህ የሚባሉ ግን አሉ፣ ወደ ጫካው ወደ ታች አሉ ይባላል።
ማን የሚባሉት?
ሸኔ የሚባሉት አሉ ይባላል። በእነሱ ስምም ሌላ ሰው ሊሆን ይችላል። እንደዚህ አያደርጉም ይላሉ እንጂ እኛ በአካል ሁኔታውን የምናውቀው በዝርዝር የምናውቀው ነገር የለም።
በደህንነት ስጋት ምክንያት ስማቸው እንዳይገለጽ የጠየቁ ሌላ የሸርካ ወረዳ ነዋሪ እገታና ግድያ በአካባቢው መከሰት ከጀመረ መቆየቱን ገልጸዋል። በዚህ ጥቃት አጎታቸውን ማጣታቸውን የተናገሩት እኚሁ ነዋሪ በአካባቢው ደረሰ ያሉትን እንዲህ ያስረዳሉ።
በቡድን ተደራጅተው የተለያዩ ቦታዎች ላይ ተደራጅተው ነው ተከፋፍለው የተሰማሩት። እነሱም አንዱ ፓርት ከየቤታቸው ይዘዋቸው የወጡት አቶ ተሾመ ስዩም የሚባል ወደ 41-42 ዓመት የሚሆን ወጣት የቀበሌ ታጣቂ ሆኖ የሚሰራ በላይነት ላሁን የሀገር ሽማግሌ ወደ 53-54 አካባቢ ዓመት የሆነ የሀገር ሽማግሌ ለሀገር የቆመ ሰው ኃይሌ ወርቅነህ የሚባል ደግሞ የእንጨት ስራ ላይ እየኖረ በዛም ደግሞ ግብርና ህይወት እየኖረ ያለ ሰው፣ ዘላለም ተክልሸት የሚባል ደግሞ ነዋሪ ገበሬ የሆነ ነዋሪ የድሮ ሰው የሆነ ቢያንስ አንድ ኃይሌ ወርቅነህ ወደ 42 አካባቢ አመተ ማለት አመት የሆነ ዘላለምም እንደዛው አካባቢ የሆነ ልጅ ነው። የትምህርት ቤት የመንግስት ትምህርት ቤትን የሚጠብቅ ዘበኛ የሆነ ዘውዱ አረዳ የሚባል እስከነ ባለቤቱ ካደዱ ንጋቱ ከምትባል ጋራ አንድ ላይ ካሳሁን እሸቱ መምህር ነው። ሌላኛው መምህሩ ይሞትም ይኑርም አይታወቅም። ለዝና ለገሰ የሚባል እስከነ ልጁ ሴት ልጅ ብዙ ነሽ ለዝና የምትባል ልጅ አንድ ላይ አድርገው ሰብስበዋቸው ከቤት አይዘዋቸው ወጥተው ወደ ፈረንቀሳ የምትባል ወንዝ አለች። ፈረንቀሳ አካባቢ የምትባል ወንዝ ላይ ሰብስበዋቸው አንድ ላይ ነው እነኚህ ቤተሰብ አንድ ላይ የጨረሷቸው የረሸኗቸው።
ይህ ተጎጂዎቹ የቅብር ስነ ስርዓት አርብ ዳር 20 ቀን 2017 ዓ.ም ጾሌ ሚካኤል ቤተ ክርስቲያን መካሄዱንም እኚሁ ነዋሪ ተናግረዋል። በዚሁ ጥቃት ሌሎች ሰዎችም በታጣቂዎቹ ታግተው እንደተወሰዱም አብራርተዋል።
አንዱ በነነ ተካልኝ ይባላል፣ አንደኛው አበባ አሰፋ፣ አንደኛው የሱ ወንድም ያበባ አሰፋ ሽብሩ አሰፋ የሚባል ይኑሩም ይሞቱም አይታወቅም። እነሱ አሁን ታግተውም ይሁን ይግደሏቸውም ገና ምንም የታወቀ ነገር የለም፣ ግን ተገሏል የሚል ኢንፎርሜሽን የደረሰን ሬሳ እስካሁን ምንም የተገኘ ነገር የለም።
ይህን ጥቃት ያደረሰው ማን ነው?
ሸኔ የሚባለው ቡድን ነው። አሁን እነኚህ ተገዳዮች ናቸው በረ የሚያውቁት እኛ የምናውቀውም ህብረተሰቡም የሚያውቀውም ብዛቱን የሚያውቀውም ነገር የለም። ቀብር ስነ ስርዓት ተካሄደ። ያው አደጋ የደረሰበት ቤተሰብ ሌሎች ዘመዳ ዘመዶች አዘማዶች እየሄዱ እርማቸው እያሉ ወደ ቤታቸው እየገቡ ነው። ቀብር እንትን ከተፈጸመ በኋላ የሟች ቤተሰቦች አካባቢ ላይ የእኛን አጎ እንግዲህ የኔን አባት አካባቢ እዛ ጋ ሄደው መረጃ ተቀብለው ብቻ ወደ ካምፕ ነው የተመለሱት። ሌላ ምንም የተፈጸመ ምንም የተደረገ ምንም ምርመራም ከዛ በላይ የተደረገ ነገር ምንም የለም።
ተጎጂዎቹ የግድያው ሰለባ የሆኑበት ምክንያት እኚህ ነዋሪ አክሎ ሲገልጹ
አንደኛ ሃይማኖት ተኮር ነው። ከዚህ በፊትም ልቀቁ ይሄን ልቀቁና ውጡ የሚል እንትን ቀርቦላቸዋል። ያንን አላ ሳያደርግ ስለቀሩ ነው አሁን ሃይማኖት ተኮራዊ ነገሮችን። ከዚህ በፊትም መሳሪያም ነበራቸው ግለሰቦች ለኑሯቸው ሲኖሩ እነሱን ሁሉ መንግስት ሁሉ ይሄን እንትን ሲያደርግም ትጥቅ ሲፈታም የነበረበት ሰዓት ላይ ያለ አሁን ይህ ሁሉ ነገር ተደርጎ ይህን እዚህ ደረጃ ደርሰዋል። እግዚአብሔር እንግዲህ ያደረገውን አድርጓል። ምንም ማድረግ ስለማይቻል ይህን ያህል ደረጃ ነው የተደረሰው ማለት ነው።
ተመሳሳይ ጥቃቶች ላለፉት 8 ዓመታት በአካባቢው ሲከሰት ቆይተዋል ያሉት ነዋሪው፣ ለዚህም የመንግስት የጸጥታ ኃይሎች ተገቢ እርምጃ አልወሰዱም ሲሉም ወቅሰዋል። በሌላ በኩል እናት ፓርቲ ድርጊቱን አውግዞ መግለጫ አውጥተዋል። አቶ ጌትነት ወርቁ የፓርቲው የውጭ ግንኙነት ባልደረባ ናቸው።
አርሲ ዞን ሽርካ ወረዳ ሶሌ ፈረንቀሳና ሶሌ ጥጁ የሚባሉ አካባቢዎች ናቸው። ቀበሌ ነው እና ይሄ ሶሌ ጥጁ የሚባለው ወንዝ ነው። እዛ አካባቢ ወስደው ነው በአሰቃቂ ሁኔታ የገደሏቸው። 9 ሰዎችን መርጠው ነው የገደሏቸው። ከ9ኙ በስም ዝርዝርም ደርሶናል በነገር ላይ። ይሄ እነዚህ ሰዎች 2 የ70 ዓመት አዛውንቶች ናቸው እዛ ውስጥ ያሉት ባልና ሚስቶች ናቸው። እናትና ልጅ አባትና ልጅ አሉ፣ ወንድማማቾች አሉ። ስለዚህ ከሞላ ጎደል የአንድ ቤተሰብ ወይም አንድ ቤተሰብ አካባቢ ያሉ አባላት ናቸው ብለህ ልትደመድም ትችላለህ። በጾታ ረገድ እንግዲህ እስካሁን ባለኝ አብዛኞቹ ወንዶች ናቸው። ሴቶች ያውም ደግሞ እድሜያቸው ጠና ያሉ እናቶች እንዳሉበት እናውቃለን። አንድ 18 ዓመት ልጅ፣ ሌሎቹ ግን ከ40 ዓመትና በላይ እድሜ ያላቸው ናቸው። በአጠቃላይ አብዛኞቹ ወንዶች ናቸው። ስብጥሩ ይሄ ነው ማለት ነው። ከነዚህ በተጨማሪ 4 ሰዎችን እንደዚሁ አፍነው ወስደዋል። እንግዲህ 4ቱን ሰዎች እዚህ አካባቢ ተገደሉ ተብሎ ቦታ ተጠቁሞ አሁን በቅርብ በደረሰኝ መግለጫውን ካወጣም በኋላ ከአመሻሹ ላይ በደረሰኝ መረጃ እዚህ አካባቢ ተገለው ኑና ውሰዱ አስክሬን ተብሎ ሲሄዱ በተባለ ቦታ የለም፣ ሩቅ ቦታ ነበር የጠቀሱላቸው። እና ያው እንግዲህ ጣፈንታቸው ምን እንደሆነ አናውቅም። 4 ሰዎችን እንዳየኸው ጠቅሰን የታፈኑትን አስቀምጠናል።
አርሲ ዞን በፊት በግብርና ምርቱ ይታወቅ ነበር ያሉት አቶ ጌትነት በተለይ ከ5 ዓመት ወዲህ የጸጥታ ችግሩ ተባብሶ መቀጠሉን ያስረዳሉ። የሚመለከተው አካልም መፍትሄ እንዲሰጥም ጠይቀዋል።
ዋናው ጉዳያችን የሞቱት አልፈዋል፣ ምንም ብታደርገው አትችልም። ከዚህ ትምህርት ተወስዶ አርሲ በአጠቃላይ የጸጥታ ኃይሉ ተረባርቦ ያንን ህዝብ እንዲታደገው ነው። እንግዲህ
አቶ ጌትነት አክለው በአርሲ ዞን ውስጥ በተለይ ሃይማኖትና ብሔር ተኮር ጥቃቶች እንደሚፈጸሙ ገልጸው የሚመለከታቸው የጸጥታ ኃይሎች እንዲህ ያለውን ጥቃት ሊያቆሙት ይገባል ሲሉም አክለዋል። ታናሽ ወንድማቸውን በዚህ ጥቃት እንዳጡ የገለጹት የሽርካ ወረዳ ነዋሪ አቶ አደበብ ወርቅነ የመንግስት የጸጥታ ኃይሎች አካባቢውን ቢቆጣጠሩትም ነዋሪዎቹ ግን ቦታውን በመልቀቅ ላይ ናቸው ብለዋል።
መጥተዋል። ከአሰላ ድረስ ተደዋውለው መጥተዋል። አይዟችሁ፣ ከዚህ ወዲያ እንጠብቃችኋለን፣ ይሄም ሳይታወቅ ነው ምን ብለው ሄዱ። ሌላ ምንም ያደረጉልን የለም። አሁን ይኸው ህዝቡ ከዛ ቀበሌ ውስጥ በሙሉ እስላም ክርስቲያኑ እየለቀቀ ነው። ትናንትናም ቀብሩን ትቶ ዕቃ ሲያግዝ ነው ያለው። ዛሬም ይኸው ዕቃውን እየሰበሰበ ነው። በሙሉ ሄደናል ወደ እየከተማ፣ ወደ ሶሌ፣ ግማሽ ወደ ጎቤሳ፣ ግማሽ ወደ ናዝሬት፣ ግማሽ ወደ አሰላ እየተሰደደ ነው።
በጥቃቱ ዘመዶቻቸውን እንዳጡ የገለጹት ለግድያው ሸኔ ሲሉ የገለጹት የኦሮሞ ነጻነት ሰራዊትን ወክሰዋል። የኦሮሞ ነጻነት ሰራዊት አዛዥ አማካሪ መሆናቸውን የገለጹት አቶ ጅሬኛ ጉደታ ስለ ግድያው መረጃ እንደሌላቸው ገልጸዋል። አቶ ጅሬኛ አክለው የኦሮሞ ነጻነት ሰራዊት ይወስዳል ባሉት እርምጃዎች ሰላማዊ ሰዎችን ኢላማ እንደማያደርግና ሰዎችንም በሃይማኖታቸውና በብሔራቸው ለይቶ አያጠቃም ሲሉም ክሱን ተከላክለዋል። ይህን ጉዳይ በተመለከተ ከሽርካ ወረዳ፣ ከአርሲ ዞን መስተዳደር እና ከኦሮሚያ ክልል ኮሚኒኬሽንስ ቢሮ ምላሽ ለማግኘት ያደረግነው ተደጋጋሚ ሙከራ ሳይሳካ ቀርቷል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ።
አሜሪካ ድምጽ ራዲዮ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። በአሜሪካ ድምጽ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ። @voaamharic የፌስቡክ #voaamharic የኤክስ ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ ከሳምንት በፊት በተጠናቀቀው የአየር ንብረት ጉባኤ ላይ የተደረሱ ስምምነቶችን ይቃኛል። ታዳጊ ሀገራት የአየር ንብረት ለውጥን ለመቋቋም የሚያደርጉትን ጥረት ለመደገፍ የበለጸጉ ሀገራት እንደ አውሮፓውያን አቆጣጠር እስከ 2035 በየዓመቱ 300 ቢሊዮን ዶላር ለመስጠት ተስማምተዋል። በአዘርባጃን ዋና ከተማ ባኩ ለሁለት ሳምንት በተካሄደው 29ኛው ዓለም አቀፍ የአየር ንብረት ጉባኤ ላይ የተደረሰው የስምምነት ግን ታዳጊ ሀገራትን አስቆጥቷል። ውሳኔው በአየር ንብረት ለውጥ ዙሪያ የሚኖረውን ተጽዕኖ አስመልክቶ በአዘርባጃን ተሳታፊ የነበሩ ባለሙያዎችን አነጋግሬ ያሰናዳሁት ዘገባ ተከታዩ ነው። ተከታትለን እንመለስ። ባለፈው ሳምንት ማጠናቀቂያ የዓለም ሀገራት በአየር ንብረት ለውጥ ዙሪያ ለሁለት ሳምንት ያደረጉት እልህ አስጨራሽ ድርድር ሲጠናቀቅ የተደረሰው የ300 ቢሊዮን ዶላር የድጋፍ ስምምነት ታዳጊ ሀገራትን ያሳዘነና ያስቆጣ ነበር። በተለየ ሁኔታ ቁጣዋን የገለጸችው ህንድ ተደራዳሪ የነበሩት ቻንዲኒ ራይና ውሳኔውን እጅግ አስከፊ ብለውታል። የኩባው ተደራዳሪ ፔድሮ ሉዊስም በተመሳሳይ ስምምነቱን የአካባቢ ጥበቃ ቅኝ ግዛት ሲሉ በመግለጽ በውሳኔው ማዘናቸውን አመልክተዋል። ታዳጊ ሀገራት በአየር ንብረት ለውጥ ምክንያት እየደረሰባቸው ያለውን ከፍተኛ ጉዳት ለመቋቋም የሚያስፈልጋቸውን የገንዘብ ድጋፍ ያጠናው ገለልተኛ የአየር ንብረት ባለሙያዎች ቡድን የበለጸጉ ሀገራት 1.3 ትሪሊየን ዶላር መክፈል እንደሚጠበቅባቸው አስታውቆ ነበር። ታዳጊ ሀገራትም ይህን ቁጥር መሰረት አድርገው በጉባኤው ላይ መሟገታቸውን ታዳጊ ሀገራትን ወክለው ተደራዳሪ የነበሩት አቶ ቢንያም ያቆብ ይገልጻሉ።
ከታዳጊ ሀገራቶች ሲቀርብ የነበሩ ይሄ 1.3 ትሪሊየን የሚለው ቁጥር የመጣው የዛሬ አንድ ዓመት ገደማ ነው። የአፍሪካ ግሩፕ የቡድን 77ን ጨምሮ የተለያዩ ግሩፖች አምጥተው ነበር። ይህንን ግን ከበለጸጉት ሀገራቶች ምንም አይነት የቁጥር ድርድር አልነበረም እና ይሄ ቁጥር የመጣው በዚች ሁለት ሳምንት ውስጥ ይሄንን ነው ልንፈቅድ የምንችለው የሚል እሱም 250 ነው የተፈቀደልን ብለው በሰፊ ድርድር ነው 300 ቢሊዮን የሚለው የመጣው።
የበለጸጉ ሀገራት እንደ ትልቅ መርታ የሚገልጹት የገንዘብ ድጋፍ ታዲያ እንደ ቢንያም ያሉትን ታዳጊ ሀገራትን ወክለው ሲሟገቱ የሰነበቱ ተደራዳሪዎችን ተስፋ ያናጋ ነው።
በዚህ መሰረት በጣም ብዙ ቅሬታዎች አሉ። በጣም ታዳጊ ሀገራቶች ብዙም እዚህ ግባ የሚባል ቦታ ሳይሰጣቸው ለረጅም ዓመታት የተለፋበትን በሁለት ሳምንት መጥቶ ቁጥር የመወሰን ነገር ነበር ከበለጸጉት ሀገራቶች። ይሄ ደግሞ ትልቅ የኃይል ልዩነት የሚያመላክት ነው እና ትንሽ በሱ ደረጃ ቅሬታ ተሰምቶ ነው።
ቃል የተገባው የሶስት መቶ ቢሊዮን ዶላር ከበለጸጉ ሀገራት ካዝና ብቻ የሚወጣ አይደለም ሲሉ የሚያስረዱት አቶ ቢንያም፣ ይልቁንም እነርሱ መሪ ሆነው የተቀረው እንደ አረብ ሀገራት፣ ቻይናና ህንድ ያሉ ታዳጊ ሀገራት በሚያዋጡት ድርሻ እንዲሸፈን እንደሚጠበቅም አመልክተዋል። ይህ ደግሞ በአየር ንብረት ላይ እየደረሰ ያለውን ጉዳት ከመቀነስ አኳያ አደጋ እንዳለውም ጠቁመዋል።
ይህንን ገንዘብ መጠን ማምጣት ካልቻለን ይሄ ኤንዲሲ የምንለው አገራቶች የሚያዋጡት ይሄ ነው የመቀነሰው ብለው የሚያዋጡት ይቀንሳሉ ማለት ነው። ድሮ ሊሰሩት የሚችሉትን ስራ አሁን አይ አንሰራም በቃ አንፈልግም ምን አገባን ወደ ማለት ነገር ይመጣል። በተጨማሪ ደግሞ የድፍድፍ ነዳጅ ያላቸው አይ እኛ እሱን አውጥተን ነው የምንጠቀመው የማለት አዝማሚያ ሊፈጥር ይችላል የሚል ስጋት አለ እና በዚህ አቅጣጫ ከተሄደ አሁን ካለንበት ከሁለት ሶስት ዲግሪ ሴንቲግሬድ አራት እና አምስት ሊያደርሰን ይችላል እና ይሄኛው ደግሞ እንደኛ አይነት ያሉ በጣም በዝቅተኛ ገደብ ደረጃ ላይ ያሉ ሀገራቶች ላይ ከባድ ጫና ነው የሚፈጥረው።
በጉባኤው ላይ ተሳታፊ ከነበሩ በአየር ንብረት ለውጥ ዙሪያ የሚሰሩ ተቋማት መካከል አንዱ የሆነው የምግብ ሉዓላዊነት መረብ የተሰኘው ድርጅት አስተባባሪ የሆኑት አቶ ሚሊየን በላይ በበኩላቸው አዲስ ቃል የተገባው የገንዘብ ድጋፍ ቀድሞ ከነበረው የ100 ቢሊዮን ዶላርም ያነሰ ነው ብለው ይከራከራሉ።
እንዲሁ በወረቀት ስታዩ ከመቶ ወደ 300 ቢሊዮን ማሳደግ 3 እጥፍ ማለት ነው። እና በጣም ጥሩ ምናምን የምትዩ ነገር ነው። ግን ስትመረምሪ ወደ ውስጥ ገብተሽ ዶላር ዋጋ የዛሬ 10 ዓመት በነበረበት አይደለም ያለው። አሁን በጣም ኢንፍሌሽን ያላጠቃው ሀገር የለም። እና አሁን 300 ቢሊዮን የሚባለው ራሱ 300 ቢሊዮን አለ። ይሄ 300 ቢሊዮን ከየት ነው የሚመጣው የሚባለው ራሱ ግልጽ አይደለም። በዚህ ምክንያት ይሄ 300 ቢሊዮን ከፍተኛው ውድቀት ነው የሚል ነው እንግዲህ በአብዛኛው ያለው ድምዳሜ። እና ቢያንስ 500 ቢሊዮን ደርሶ ቢሆን ኖሮ ጥሩ ይሆን ነበር።
ባለፈው ዓመት በተባበሩት አረብ ኤምሬትስ ተካሂዶ በነበረው 28ኛው ጉባኤ ከተደረሰው ስምምነት አንዱ ከከርሰ ምድር የሚወጣ ድፍድፍ ነዳጅን በሂደት ለመቀነስ ነበር። በዘንድሮ ስብሰባ ይህ ውሳኔ ወደ ተግባር እንደሚሄድ ተጠብቆ የነበረ ቢሆንም ጭራሽ አለመነሳቱ በጉባኤው ላይ ትልቅ ቅሬታ መፍጠሩን አቶ ቢኒያም ያመለክታሉ።
በዚህኛው ስብሰባ ላይ አትሊስት እሱን የሚያስቀጥል ውሳኔ ይወሰናል ተብሎ ታስቦ ነበር። ምንም አይነት ውሳኔ መወሰን አልተቻለም። ይሄ ደግሞ በጣም ኮንፈረንሱ የያዘውን ዓላማ ያሳካል ወይ ተብሎ ብዙ ሰው ጥያቄ እንዲጠይቅ እያደረገው ነው። ከፋይናንሱ ባሻገር በዋነኝነት መቀነሱ ላይ ማጣጣሙ ላይ መስራት አለብን እና እነዚህ ካልተሰሩ የገንዘቡ የሚፈለገውን የገንዘብ መጠን እየጨመረው ነው የሚሄደው እና ይባስ ወደ ከፋ ነገር እየገፋን ነው የሚሄደው ነው እየተባለ ነው።
የምግብ ሉዓላዊነት መረብ እርሻና የምግብ ስርዓት በዓለም ላይ ለሚታየው የአየር ብክለት ከ22-30% አስተዋጽኦ እንደሚያደርግ ይጠቁማል። በኮፕ 29 ጉባኤ ላይም በአፍሪካ የግብርና ስርዓትን ለማሻሻል እና የተሻለ የምግብ ስርዓት ለመፍጠር የሚያስችል የገንዘብ ድጋፍ ተጠብቆ እንደነበር አቶ ሚሊየን ያመለክታሉ።
በእኛ በኩል ብዙ ዲስአፖይንትመንቶች አሉ። እርሻንና የምግብ ስርዓቱን በተመለከተ ትልቅ ስምምነት ይኖራል ብለን ጠብቀን ነበር። ዘንድሮ ያ ብዙም ውይይትም አልነበረም እና እንግዲህ ብራዚልን እንጠብቃለን።
የገንዘብ ስምምነቱ ታዳጊ ሀገራትን ቢያስቆጣቸውም የበለጸጉ ሀገራት በተቃራኒው በተገኘው ውጤት ደስተኛ ናቸው። ስምምነቱን አስመልክቶ የአውሮፓ ህብረት ተደራዳሪ የነበሩት ዎፕ ሆክስትራ በሰጡት አስተያየት ኮፕ 29 በአየር ንብረት የገንዘብ ድጋፍ አዲስ ዘመን ሆኖ ይታወሳል ሲሉ ስምምነቱ ትልቅና ሊደረስበት የሚችል መሆኑን ተናግረዋል። አቶ ሚሊየን ግን የአየር ንብረት ለውጥን በተመለከተ የበለጸጉ ሀገራት በተለይ ደግሞ አሜሪካ በሚኖራት ቁርጠኝነት ላይ ጥርጣሬ አላቸው።
አሁን ደግሞ ዶናልድ ትረምፕ ተመርጧል። የትረምፕ መመረጥ ቀዝቃዛ ውሃ ነው ይችልስበት በየለም ላይም ወደፊት ላይም። ምክንያቱም እሱ ክላይሜት ስኬፕቲክስ የሚላቸው የለም ክላይሜት ላይ ያለው እምነት ብዙ አይደለም እና ዙሪያ የሰበሰባቸው የተመረጡ ሰዎች አሁን ራሱ በየንትኑ በየዋና ዋና ብቻ የሰገሰጋቸው ደግሞ እንደዚህ አይነት ሰዎች ናቸው። ስለዚህ ዓለም ብዙ ተስፋ የላትም። አሁን ብራዚሉ ላይ ትልቅ ጥላን ያጠላው የትረምፕ መመረጥ።
በ29ኛው የአየር ንብረት ጉባኤ ከተደረሱት ስምምነቶች ውስጥ በታዳጊ ሀገራት እንደ መልካም እርምጃ የታየው ከፓሪስ ስምምነቶች መካከል አንዱ የሆነው የካርበን ገበያ ስርዓት መዘርጋት መቻሉ ነው። ይህ ስምምነት በምን መልኩ ታዳጊ ሀገራትን እንደሚጠቅም አቶ ሚሊየን ያስረዳሉ።
ምናልባት የዚህ የገንዘቡ ስምምነት የሸፈነው ነገር ምንድን ነው? ሁሉም ሀገሮች አሁን ይህ ገበያ በሚያደርጉ ሀገሮች በሙሉ በአንድ በሚቋቋም አካል ሬጂስተር ያደርጋል። በፊት በባይላተራል ሀገሮች ብቻ ለብቻ ወይ ደግሞ ከቢዝነስ አካላቶች ምናምን ብቻ የሚደረግ ነበር። አሁን ግን በአንድ ማዕከል በኩል እንዲመዘገብ ኔጎሽሽኑ በዛ በኩል ይደረግ ምናምን ስምምነት ተጠቅቋል።
በካርበን ገበያው ዙሪያ የተደረሰው ስምምነት ትልቅ መሆኑን አቶ ቢኒያም ቢስማሙበትም ከጉባኤው የተገኘው አጠቃላይ ውጤት ግን የብዙ ሀገራትን እምነት የሸረሸረ መሆኑን ያሰምሩበታል።
በዚህ ስብስብ ላይ እምነት የማነስ ነገር በጥቂት ሀገራቶች የሚወሰኑ ውሳኔዎች የብዙውን ጣፈንታ የሚወስኑ ይዞታዎች ይኖሩታል። ህንድ በጣም ቅሬታዋን አሰምታለች በዚህ ስምምነት ላይ። ለምን እኛ አልፈቀድም፣ አልተስማማንም፣ ያልተስማማነውን ነገር ደግሞ እንዴት ታጸድቃላቸው የሚል ነው። እና ይሄ ከግልጸኝነት እና ሁሉንም የማማከል ሁሉንም የማሳተፍ መርህ የዘለለ ነው።
ቀጣዩና 30ኛው ዓለም አቀፍ የአየር ንብረት ጉባኤ በመጪው ዓመት በብራዚሏ ቤሌም ከተማ ይካሄዳል። ታዳጊ ሀገራት የጠየቁት 1.3 ትሪሊየን የገንዘብ ድጋፍ ተግባራዊ የሚሆንበት መንገድም እንደሚፈለግ ይጠበቃል። ከዘንድሮ የአየር ንብረት ጉባኤ ጎን ለጎን በብራዚል የተካሄደውን የቡድን 20 የበለጸጉ ሀገራት ስብሰባ ለመገዳደር ተካሂዶ የነበረው የህዝቦች ጉባኤም በመጪው ዓመት ሰፊ ቦታ እንደሚሰጠው ይጠበቃል። ማህበራዊ ንቅናቄዎችንና ህዝባዊ አደረጃጀቶችን የሚያካትተው ይህ ጉባኤ በመጪው የአየር ንብረት ጉባኤ ትልቅ ድምፅ መሰሚያ ይሆናል ተብሎ እንደሚጠበቅም ባለሙያዎቹ አመልክተዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈው የመስታወት መሰናዷችን ነው እየተከታተላችሁት ያላችሁት። ፕሮግራማችን ይቀጥላል። የምሽቱን ሰፋ ያለ ዝግጅት ወደሚይዘውና በቅርቡ በህይወት ያጣናቸውን ካፒቴን መሐመድ አህመድ ህይወት ወደሚዳሰሰው መሰናዶ ከማለፋችን በፊት ግን ትንሽ በሙዚቃ ረፍት አድርገን እንመለሳለን። የምሽቱ ሁለተኛው የሙዚቃ ምርጫችን ሀና ግርማ ምን መሰለህ እያለች በቅርቡ የለቀቀችው ነጠላ ዜማ ነው። መልካም ቆይታ። ነበረች ምን መሰለህ እያለች የተጫወተችው። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ በሁለት ሳምንት አንዴ ወደ እናንተ የምናደርሰውን የመስታወት መሰናዷችንን ነው። ቀደም ሲል እንዳስተዋወቅ ነው ተከታዩ ዝግጅት በኢትዮጵያ አየር መንገድ ውስጥ ጉልህ ስፍራ የነበራቸው ካፒቴን መሐመድ አህመድ ማናቸው ሲል ይጠይቃል። የኢትዮጵያ አየር መንገድን በአብዮቱ ዘመን ወቅት ከውድቀት ማዳናቸው የተመሰከረላቸው ካፒቴን መሐመድ አህመድ እንደ አውሮፓውያን አቆጣጠር ህዳር 26 2024 ዓ.ም በ94 ዓመታቸው በሞት ተለይተዋል። ካፒቴን መሐመድ አየር መንገዱን እንደ አውሮፓውያን አቆጣጠር ከ1980 እስከ 1994 በዋና ስራ አስፈጻሚነት መርተዋል። ከ30 ዓመታት በላይ አየር መንገዱን ያገለገሉ ሲሆን በኬንያ የአፍሪካ አቪዬሽን ማህበር ፕሬዝዳንት በመሆን ከሀገራቸውም አልፈው ለአፍሪካ አየር መንገድ አስተዋጽኦ ማድረጋቸውን የአየር መንገዱ የቀድሞ የስራ ኃላፊዎችና ባለሙያዎች ለአሜሪካ ድምጽ ተናግረዋል። በኢትዮጵያ የመጀመሪያው ኢትዮጵያዊ የአየር መንገድ ስራ አስኪያጅና የካፒቴኑ አለቃ የነበሩት ኮሎኔል ስምረት መድህኔ የእሳቸው ምክትል በመሆን ጭምር በተለያዩ ቦታዎች አብረው የሰሩትና የአየር መንገዱ የገበያና ኦፕሬሽን ዳይሬክተር በመሆን ያገለገሉት ካፒቴን አሰፋ አምባዬ ልጃቸው አቶ ካሊድ መሐመድንና የአቪዬሽን አማካሪ አቶ ዮናታን መንክር ካሳን ደረጀ ደስታ አነጋግሮ ተከታዩን ዘገባ አዘጋጅቷል።
የኒውዮርክ ታይምስ ጋዜጣ እንደ አውሮፓ አቆጣጠር ነሐሴ 19 ቀን 1985 የኢትዮጵያው ካፒታሊስት አየር መንገድ ኢትዮጵያስ ካፒታሊስት ኤርላይን በሚል ርዕስ አንድ ዘገባ ይዞ ወጥቶ ነበር። ጋዜጣው አጽንኦት የሰጣቸው ሶስት ነገሮች የመንግስታዊው አየር መንገድ ነጻነት የተጠበቀ መሆንና በካፒታሊስት የንግድ አስተዳደር ዘይቤ መመራት፣ ዓለም አቀፍ የበረራ ተደራሽነትና የካፒቴን መሐመድና የቡድናቸው የአመራር እይታና ብቃትን አንስቷል። የፖለቲካ ጫናና ባንያውን ስራ ሚዛን ጠብቆ በመስራት በጋዜጣው የተጠቀሱት የወቅቱ የአየር መንገዱ ስራ አስፈጻሚ ካፒቴን መሐመድ አህመድ የመንግስት ኩባንያንን የመንግስት አካል ግን አይደለንም፣ የራሳችንን ውሳኔ ለመወሰን ነጻነን ማለታቸውን ጽፈዋል። በዚህ ሳምንት በሞት የተለዩት ካፒቴን መሐመድ ደርግን በመሰለ መንግስት ውስጥ አየር መንገዱ ነጻነቱን ጠብቆ እንዲሰራ ካበቁ ባለውለታዎች አንዱ መሆናቸውን የአየር መንገዱ ሰራተኞች ይናገራሉ። ካፒቴን አሰፋ አምባዬ አብረዋቸው ሰርተዋል።
በትክክል ከ80 በፈረንጅ አቆጣጠር 1980 እስከ 85 እኔ ከእሱ ጋር ሆኜ ከበታች ሆኜ ስራ ነበር። እኔ ዴፒቲ ጀነራል ማናጀር የማርኬቲንግ ነበርኩ፣ እሱ ጀነራል ማናጀር ነበረ።
በአየር መንገዱ ስራ ጣልቃ በመግባት የሚቻል ስራ የለም፣ መሐመድ ጠንካራ ሰው ነበሩ ይላሉ ካፒቴን አሰፋ።
ይሄ ሳይጠየቅ የተሰጣ ነው። እኛ ጋር በእኛ አካሄድና አሰራር ኢትዮጵያን ኤርላይንስ ነጻ ካልሆነ በስተቀር እንደማይሰራ ዛሬም ያውቃሉ፣ ያኔም ይታወቃል። መናገርም እና ማስጠንቀቅም እና ማስፈራራትም አስፈላጊ አልነበረም። መሐመድ ጠንካራ አቋም ያለው ሰው ነው። የሚያጠራጥር ነገር አልነበረም። አየር መንገዱ በኢንተርፌረንስ ሊሰራ የሚችል አየር መንገድ አልነበረም።
የዓለም አቀፍ አቪዬሽን ጸሐፊ መሆናቸውን የነገሩን አቶ ዮናታን መንክር ካሳ ነጻነቱ በነጻ የመጣ ሳይሆን በብርቱ ፈተና የተገኘ ነው በማለት ካፒቴን መሐመድ በተለየ የታሪክ አጋጣሚ ወደ ኃላፊነት መምጣታቸውን ይገልጻሉ።
ጥሩ ነው። ካፒቴን መሐመድ አህመድ ኢትዮጵያ አየር መንገድ እስከዛሬ ከነበሩ ስራ አስኪያጆች፣ አሁን በአሁኑ አጠራር ዋና ስራ አስፈጻሚዎች ግንባር ቀደም ላይ የሚገኙ ናቸው። አየር መንገዱ በተለይ በጣም በተፈተነበት የደርግ ዘመነ መንግስት ፖለቲካ ርዕዮተ ዓለም ምክንያት በዚያ ጊዜ ውስጥ የነበሩ ጠሪ በመሆናቸው ለአየር መንገዱ ከሌሎቹ በተለየ የእሳቸው ፈተና ትልቅ ነበር። ያ ዘመን አየር መንገዱ ከገበያ ሊወጣ የሚችልበት እድል ሁሉ የነበረበት ችግር ውስጥ ነበር የነበረው። ያንን ግን በጣም ቆራጥ በሆነ እና በጣም ስጋት ባለው መንገድ አየራዎች ያንን ከባድ ጊዜ አሳልፈውታል። ማሳለፍ ብቻ ሳይሆን ወደ ተሻለ እድል ወስደውታል።
ምንድን ነው ያደረጉት? ለምሳሌ እንዴት ያሳለፉት? ምን ያደረጉት ነገር አለ? ምን የወሰዷቸው እርምጃዎች ነበሩ?
እንግዲህ እሳቸው የኢትዮጵያ አየር መንገድ ቀደም ብለው ይሰሩ ነበር። በኋላ አየር መንገድ ውስጥ የዚህ አድቱ ሲፈነዳ ወይም የለውጡ ስርዓቱ ሲመጣ በነበሩ አለመግባባቶች ወደ ኒውዮርክ በሽያጭ ኃላፊነት ሄደው ነበር። ከዛ እንግዲህ አየር መንገዱ ሊወጣ የማይችሉ አይነት ቀውሶች መግባት ሲጀምር ደርግ መንግስት ይህንን ሁኔታ ሊቀይሩ የሚችሉ መሪዎችን ማፈላለግ ነበረበት እና በዚህ ጊዜ የቀድሞ አለቃቸው የነበሩት ኮሎኔል ስምረት መድህኔ የመጀመሪያ ኢትዮጵያዊ አየር መንገዱ ዋና ስራ አስኪያጅ ናቸው ተጠቆሟቸው ነው ያለኝ መረጃ።
የመጀመሪያው የኢትዮጵያ አየር መንገድ ኢትዮጵያዊ ስራ አስኪያጅ ኮሎኔል ስምረት መድህኔን አገኘናቸው። ከካፒቴን መሐመድ ጋር ትውውቅና ወዳጅነታቸው የረጅም ዘመን ነበር።
መሐመድን የመጀመሪያ አገኘሁት ገና በልጅነታችን። እኔ 18 ዓመት ነበር፣ እሱ ወደ 20 ዓመት ይሆናል። ግን ትንሽ እድሜውን ደብቆ 2 ዓመት ደብቆ ቀንሶ ነው የገባው። ለምን እንዳደረገ በጣም የምንስቅበት ጉዳይ ነው። ስለዚህ ፕሮፍቱ መጀመሪያ ተገናኘው፣ እሱ ከሐረር መጣ። እኔ ደግሞ ያው ከአዲስ አበባ ሄጄ አየር ኃይል ውስጥ እኔ እንደ በረራ እንደ ፓይለት በረራ ማር ነበር፣ እሱ ደግሞ ቴክኒካል ስኩል ገብቶ ኤሮ ሜካኒክ ለመሆን ሲማር፣ ያኔ ከዛን ጀምሮ አየር መንገድ ውስጥ አየር ኃይል ውስጥ ወደ 15 ዓመት አብረን ቆይተናል። ቀደም ብሎ አየር መንገድ መጀመሪያ ቀደም ብሎ የገባው እሱ ነው፣ እንደ ኢንጂነር ሆኖ ገባ። እኔ ደግሞ እንደ ዴፒቲ ጀነራል ማናጀር ሆኜ ተከተልኩት። ወዳጅነታችን እስከ መጨረሻው ድረስ ቀጥሏል። አየር መንገድም ከወጣሁ በኋላ አፍራ ሄጄ፣ አፍራ ማለት የአፍሪካን አየር መንገዶች ማህበር ነው፣ አፍሪካን ኤርላይንስ አሶሲዬሽን ነው የሚባለው። እዛም ሆኜ እሱ አየር መንገድ ሆኖ እንገናኝ ነበር። ከዛም በኋላ ደግሞ ኔሲታ ገብቼ እሱ ከአየር መንገድ ደግሞ ወጥቶ አፍራን ገብቶ ነበረ እስከ መጨረሻው ድረስ። መጨረሻ ላይ የአየር መንገድ ቦርድ አባት ሆነን 10 ዓመት ደግሞ ሰጥተናል።
እሳቸው ስራ አስኪያጅ ሲሆኑ ውጭ በነበሩ ጊዜ ወደ አገር ውስጥ ገብተው ያንን ኃላፊነት እንዲቀበሉ ያግባባቸው የእርሶ ስም ነው የተነሳው፣ ኮሎኔል ስምረት ናቸው የሚል ትክክል ነው? እሱ
ልክ ነው። ለነገሩ እኔ ከዛ ስወጣ ያው ኤክሲት ሪፖርት የሚባላል ለስቴክሆልደሮቹ አትሊስት ለቦርድ ለኃላፊዎቹ ለባለቤቶቹ መስጠት የነበረብኝ ሪፖርት ነበረ። ቢሰሙትም ባይሰሙትም ስለ አየር መንገድ ሁናቴ የሚተኩኝ ሰዎች ላይ እሱን አንደኛ አድርጌ፣ 2 ሰዎች ደግሞ ደግሜ ጨምሬ፣ አንደኛው አሰፋን ባይ ይባላል፣ አሁንም አለ እሱ ሲያትል ያለው። አንደኛው ደግሞ ካፕቴን አለማየሁ ይባላል፣ አርፏል። ዴፒቲ ጀነራል ማኔጀር ሆኖ ሲሆን የነበሩ ሰዎች እነዚህ ሰዎች ቢተኩኝ ስራውን መደብ ማስካሄድ ይችላሉ ብዬ ነበረ። አልተቀበሉም ነበር። ሄድኩኝ። እዛ አየር መንገዱ ሲወድቅ የደርግ ባለስልጣናት አንድ በተለይ አንድ ቫይስ ፕሬዚደንት የነበረ በጣም የተማረ ሰው አብሮኝም የሰራ ሰው አማኑኤል አምደ ሚካኤል የሚባል ናይሮቢ በነበረበት ጊዜ አግኝቶ ሰው ነበረ። እሱ ነው ጠርቶ አማክረን አየር መንገዱ ወደቀ ይዘጋ የሚባል ነገር ስላለ ሳይዘጋ ለመዳን ያስችላል ብዬ ብሎ በጥቼ እንደገና አየር መንገዱ የወደቀበት ምክንያት መንግስት እጁን አግቶ ስለጎረጎረው ነው። ደግነቱ ሰው ሁሉ አልተበተነም፣ ጥቂቶች ሰዎች ነው የወጡት። እና እነዚህ ሰዎች መልሳችሁ ስልጣን ላይ አስቀምጣችሁ እናንተ እጃችሁን ከሰበሰባችሁ አየር መንገዱ ይነሳል፣ መዘጋት አያስፈልገውም። አይቱ መዝጋት በጣም ትልቅ አለ ጉዳት ነው በሚል መጠቀማቸው ተቀበሉ። ያን ጊዜ እንደ ፕራይም ሚኒስትር ደግሞ የሚሰራው ኮሎኔል ፍስሐ ደስታ ይባላል። እሱ በደንብ ረዳው፣ ተደራጅተው አየር መንገዱን ባንድ ያቋቋሙት። ምክንያቱም እኔ እንደውም ስሙን አልጠራሁም። ያን ጊዜ ሲሄድ ሰጥኋቸው ስም አለ። ከዛም ውጭ የምነግራቸው ነገር የለም ብያን ስም የጨመርኩት ከዛ በኋላ። ያን ጊዜ ያልነበረ ያደገ ሰው ነበር መካከላቸው፣ ወልደ ገብርኤል ይባላል። እሱን የጨመርኩለት እና በእንደዚህ ያለ እርግጥ ፍስሐም ተስማምቶ በቀጥታ ከኮሎኔል መንግስቱ ጋር በየጊዜው እየተነጋገረ ተስማማቸው። ሁሉም ተስማምተው አየር መንገዱ ገና አንሰራራ።
ኮሎኔል ስምረት አየር መንገዱን ከውድቀት ሊያድኑ ይችላሉ ያሏቸውን ሰዎች ስም ዝርዝር አስቀድመው በሰጡት መሰረት ደርግ ኒውዮርክ የነበሩትን ካፒቴን መሐመድን ጨምሮ ከየቦታው ያሉትን ባለሙያዎች ወደ አገር ቤት ጠራ። ከነዚህ መካከል አንዱ የነበሩት ካፒቴን አሰፋ አምባዬ።
ውጭ ሀገር ያው ኢትዮጵያን ኤርላይንስ ነበር የሚሰራው። ኒውዮርክ ማርኬቲንግ ኃላፊ የኖርት አሜሪካ ኃላፊ ሆኖ ነበር የሚሰራው እና ጠሩን። እኔን ወልደ ገብርኤልንና እሱን ጠሩን። ፍስሐ ነበሩ እንትን ጠሩን እና አየር መንገዱ ችግር ላይ ነው ተመለሱ። እኔ በዚያ ጊዜ ሳንአ ነበር። ወልደ ገብርኤል ሳንአ የመነር ወይ ስትን ሆኜ ተመድቤ ስራ ነበር፣ እዛ አገለግል ነበር። ወልደ ገብርኤል ደግሞ ከናይሮቢ ነበር። ሶስታችን አመጡና እናንተ ገብታችሁ ቤቱን አስተካክሉ ብለውን እሱን ሾሙት እንትን ጀነራል ማናጀር፣ እኔን ዴፒቲ ጀነራል ማናጀር፣ ወልደ ገብርኤል ደግሞ ዴፒቲ ጀነራል ማናጀር የኮርፖሬት ፕላኒንግ ሆኖ ናችሁ ስሩ አሉን። ቅዳሜ ቀን ነው ይሄ። በኋላ እሺ ደርሰን እቃችን አምጥተን ብለን እናመጣለን ስላቸው የለም እንዴት ይሆናል ይሄ ሰኞ ግቡ ቢሮ ብለውን ቤተሰቦቻችንን ሁሉ ትተን በቃ ቢሮ ገባን። ሰኞ ዕለት
ደርግ ከውጭ የጠራቸውን 3ቱን የአየር መንገዱን ኃላፊዎች ጨርቄን ማቄን ሳይሉ በጠራቸው በሁለተኛ ቀን ስራ እንዲጀምሩ አደረገ። ኃላፊዎቹ መጀመሪያውኑ በተለያየ ምክንያት ወደ ውጭ ያወጣቸው የደርግ ጣልቃ ገብነት ሙከራ እንደነበረ ተናግረዋል። እንደ ካፕቴን መሐመድ ሁሉ ምክትላቸው የነበሩ የነበሩት ካፒቴን አሰፋ አምባይም በተለያዩ የውቀት ዘርፎች የሰለጠኑ ነበሩ። እንደ አውሮፓ አቆጣጠር ከ1953 እስከ 1985 ለ31 ዓመታት አየር መንገዱን አገልግለዋል። ኤሮሜካኒክስ፣ ኢኮኖሚክስ እና ህግ ትምህርቶቻቸውን ተከታትለው አድጌበታለው የሚሉትን አየር መንገድ ውስጥ ተመልሰው መስራታቸውን በወቅቱ ወደውታል። የካፒቴን መሐመድ ልጅ ካሊድ መሐመድ
ሌላ ዲስ ዋና ስራ አስኪያጅ ኢትዮጵያውያን ሲመጣ እሳቸው አሜሪካ ነገር ተልከው ነበረ እና ቤተሰብ ሁሉ ለሁለት ዓመት እዛ ነበርን። ከሱ በኋላ ኢትዮጵያን ኤርላይንስ ትንሽ ለማደግ ስለተቸገረ አባቴን እስቲ ለምን መተመልሰ ዋና ስራ አስኪያጅ ልትሆን እንፈልጋለን ብለው ሲጠይቋቸው እሺ እፈልጋለሁ፣ አገሬ ነው፣ ኤርላይን ያደግኩበት ስለሆነ በጣም መጥቼ ለመስራት እፈልጋለሁ፣ ግን ከፈለጋችሁኝ ይህንን አየር መንገድ እንደ ቢዝነስ መሄድ አለበት፣ ፖለቲካ ሰው ፖለቲካ ነገሮች እንዳገባበት ማስኬድ ብቻ ነው የምችለው። ፖለቲካ ነገር ከገባበት እኔ አይደለሁም፣ የምትፈልጉት ሌላ ሰው ያስፈልጋችኋል ብለው መንግስቱ ኃይለማርያምን ነገሩት። ግን በጣም እፈልጋለሁ፣ ለማሳት እፈልጋለሁ፣ ግን በፖለቲካ እንዲሄድ ከፈለጋችሁ ግን እኔ አልችልበትም፣ እንደሱ አይነት ስራ አላውቅም፣ ቴክኒካል ሰው ነኝ፣ ኢንጂኒር ነኝ። ስለዚህ በቴክኒካል ማስኬድ ብቻ ነው የማውቀው። እንደሱ ከፈለጋችሁ መጥቼ መሳት እኔም እፈልጋለሁ ብለው ተስማሙ።
አየር መንገዱን ከውድቀት እንዲያድኑ የተጠሩት እነ ካፕቴን መሐመድ ስራ የጀመሩት ወዲያውኑ እንደነበር አቶ ዮናታን መንክርካሳ ይናገራሉ። ካፕቴኑ ወሰዷቸው የሚሏቸውንም ዋና ዋና እርምጃዎች እንደሚከተለው ያብራራሉ።
ያገለገሉበት ዘመን ከ1980 እስከ 1991 በአውሮፓውያን አቆጣጠር ነው እና በእነዚህ ጊዜያቶች ውስጥ የመጀመሪያ ስራቸው ያደረጉት አላስፈላጊ የስራ መደብ ይዘው የነበሩትን ሰዎች እንደ ሁኔታው ስራ ሁኔታዎችን ቆርጠው ነበረ። ለምሳሌ እስከ 10% የሚሆነውን የስራ ኃይል አላስፈላጊ ነው ብለው የታሰቡትን የስራ ኃይል ጥረቶችን መቀነስ፣ ሪስትራክቸር ማድረግ፣ እነዚህ የመጀመሪያዎቹ ስራዎቻቸው ነበሩ። በኋላም ላይ እንግዲህ በጣም የሚታወሱባቸው ሁለት ነገሮች፣ አንደኛው አክቹዋሊ ወደ ሶስት ይሆናል፣ ዋና ዋናዎቹን አንኳሮቹን ባነሳለህ የአውሮፕላን ግዢ እንግዲህ በጥናት የተመረኮዘ ነው። በተለይ ኢትዮጵያ አየር መንገድ ከቦይንግ ጋር እጅግ በጣም ታሪካዊ የሆነ ግንኙነት አለው። የመጀመሪያውን ጀት ወደ አፍሪካ ሲያስገባ 720 የሚባለውን ጀት ቦይንግ ብዙ እርዳታ አድርጓል ለኢትዮጵያ አየር መንገድ። ይህንን ከአሜሪካ መንግስት ብድር እንዲያገኝ በልዑል ራስ መንገሻ ስዩም የቦርድ ሊቀመንበርነት ጊዜ የተከናወነ ነው። ከዛ ጊዜ ጀምሮ ኢትዮጵያ የቦይንግ ሰራሽ የሆኑ አውሮፕላኖችን ነበር ስትጠቀም የነበረችው። እንግዲህ ደርግ ዘመነ መንግስት ሲመጣ የሶሻሊስት ስርዓት ስለነበረ ፊቱ ወደ ሶቪየት ህብረት በማዞሩ ከአሜሪካ ጋር የነበረው ቅራኔ የሚታወስ ነው። ነገር ግን አየር መንገዱ ከቦይንግ ጋር የነበረውን ግንኙነት በመተው የሶቪየት ህብረት ሰራሽ የሆኑ አውሮፕላኖችን እንዲገዛ ከፍተኛ የሆነ ግፊት ደርግ ስርዓተ መንግስት ባሉ ሰዎች በሚደርስበት ጊዜ ብልሃት በተሞላበት መንገድ ጥናት እንዲደረግና የጥናቱ ውጤት አየር መንገዱ የሚያስፈልገውን አውሮፕላን ከተለያዩ ሁኔታዎች ተመርኩዞ አዋጭነት፣ ከብድር አቅርቦት፣ ፕላኑ የበረራ ደህንነት መስፈርቶች፣ የመጫን አቅም የመሳሰሉት አንድ አውሮፕላን እንደ አየር መንገድ ሲገዛ ምን ያስፈልገዋል የሚሉትን በጥናት ላይ ተመረኮዘ እንዲሆንና አየር መንገዱ ነጻነት መንግስት እንዲያከብርለት በማግባባት እና አንዳንድ ጊዜ ጫናዎችንም በመቋቋም ከቦይንግ አውሮፕላን እንዲመጣ አድርገዋል። በተለይ 737 የሚባለው አውሮፕላን በጣም ዘመናዊ እና በወቅቱ አዲስ ስሪት ነበር። በ1984 እንደ አውሮፓውያን አቆጣጠር የኢትዮጵያ አየር መንገድ ይህንን በጣም ዘመናዊ የሆነ አውሮፕላን ቦይንግ 737 ሲገዛ ያደረጉበት ሂደት አየር መንገዱን በዓለም ደረጃ በአፍሪካ ደረጃ በተለይ አዳዲስ የአውሮፕላን ስሪቶችን ቴክኖሎጂዎችን በተለይም በወቅቱም አሁንም ዝነኛ የሆነውን የቦይንግ ስሪት አውሮፕላን ይገባ በማድረግ ያደረጉት ሶቪየት ህብረት በኩል የነበረውንም ጫና ሶቪየት ህብረት ያሉ አውሮፕላኖች በዓለም ላይ ብዙም ተፈላጊ አይደሉም። በተለይ በኮሜርሻል ኤርላይን በምንላቸው ውስጥ ብዙ እስከዛሬም ድረስ እዚህ ነው የሚባል የገበያ ድርሻ ያላቸውም እና ምናልባት ካፕቴን መሐመድ ይህንን ውሳኔ የነበረውን ሁኔታ ተቋቁመው ጫናውን ተቋቁመው ባያስወስዱ ነው ባይቀለብሱት ኖሮ ከቦይንግ ጋር የሚኖረን ግንኙነት በቀላሉ ይመለሳል የሚል እምነት የለኝም።
የውጭ ዜጎችን የተኩት የመጀመሪያው ኢትዮጵያዊ የኢትዮጵያ አየር መንገድ ስራ አስኪያጅ ኮሎኔል ስምረት መድኃኔ ካፕቴን መሐመድ ለአየር መንገዱ አደረጓቸው ከሚሏቸው መካከል ዋና ዋናዎቹ ናቸው የሚሏቸውን አንድ ሶስት ነገሮች እንዲያስረዱ ተጠይቀው ይመልሳሉ።
አንደኛ ሲመጣ ገና አየር መንገዱን ለማንቀሳቀስ ያደረሱ ሰዎች 400-500 ሊሆኑ ይችላሉ። አዲስ የመጡም ብዙ አሉበት። ከዛ ውስጥ እንደ ካድሬ ምናምን ሰክተው አይሰሩም ሪፖርት ማድረግ ነው። ሰውን በጣም ተደናግሮ ምንም በቃ እጁን ታስሮ ቁጭ ባለበት ጊዜ ያንን ፈታላቸው። አንድ እሱ ነው የመጀመሪያ። ሁለተኛ ደግሞ ትንሽ ቆይቶ ያንን ያው መንግስት ደግሞ ያንን ተቀበለ። መንግስት ምድር ላይ መከበር አለበት። ያን ጊዜ የነበረው መንግስት ፊት አሳስቶ ነበር፣ አሳስቼ ነበር ብሎ አምኖ እንደገና እዛ ያሰቀሰቃቸውን ሰዎች ሁሉ አውጥቶ ሌላ ቦታ አፕላይን አድርጎ ማሰራቱም ማለት ይመሰገናል። ግን አንድ ከተቋቋመ በኋላ ደግሞ ያው እንግዲህ ትሬኒንግ እና ኢኩፕመንት ጉዳይ አለ። መንግስቱ ደግሞ ያን ጊዜ መንግስት ያው ሶሻሊስት ነን፣ የሶቪየት ዩኒየን ኦልሞስት ሳተላይት ተደጋፊ ሆኖ በሚሰራበት ጊዜ በኮመርሻል ኤቪዬሽን ውስጥ ተቀባይነት በጣም የሌላቸው የሞስኮቭ አውሮፕላኖች ካልገቡ እያሉ ፕሬሸራይዝ የሚያደርጉ ኢትዮጵያውያን ነበሩ እዛ ውስጥ። እነሱን መቋቋሙ ትልቅ አሴት ነበረ። እነሱን ተቋቁሞ ገበያ ውስጥ ተቀባይነት ባለው በተጨማሪ ደግሞ አስተጣራ የተለከሰ የሆነውን ወገን እንወስዳለን ብሎ የአሜሪካን የጠላት አሜሪካን ያን ጊዜ ጠላት ነው፣ ጠላት ሀገር የጠላት አውሮፕላን እየገዛ እነ 767 ጀት አውሮፕላኖችን እሱ ሁሉ አዞ ማምጣቱ ትልቅ መንግስትን ቀበሉ ማስደረግ መቻሉ ራሱ ትልቅ ነገር ነው ብዬ አምናለሁ።
ኒውዮርክ ታይምስ በደርግ ዘመን ካፒታሊስቱ የኢትዮጵያ አየር መንገድ ብሎ በወቅቱ የዘገበለት በካፒቴን መሐመድ የተመራው ተቋም አድርጓቸዋል ከሚባለው ትልቅ ነገር አንዱ ወደ 10% የሚደርሱ ሰራተኞችን መቀነሱ ነበር። ይህ እንዴት ተቻለ? በወቅቱ ምክትል ስራ አስኪያጅ የነበሩት ካፒቴን አሰፋ አምባዬ መልሳሉ።
ግጥ ነው 10% ተቀንሷል። ምክንያቱም የበጀት ችግር ነበረ፣ የትርፍ ችግር ነበረ። ገቢው በጣም ስላነሰ በዚያ ጊዜ 10% ተቀንሶ ትክክለኛ ቁጥር ለማምጣት ሞከርንና በሱ ቀጠልን እና ሁሉ ሰው ተባበረ ደግሞ መቀነሱ ላይ
እና ምን ውጤት መጣ? ወዲያው ለአንተ በነበራችሁበት የመጡ ውጤት ምንድን ነው? ምን ውጤት ተገኘ?
እኛ እንደገባን በወር ውስጥ አየር መንገዱ ይሄ ኦን ታይም ፐርፎርማንሱ፣ በሰዓት የሚሄደው ሰራተኛው ሞራል ምናምን ሁሉ ይሻሻል፣ ሌላ ነገር ሆነ በቃ። እና ሁሉም ጠምቶስ ነበር፣ ሲፈልጎ ነበረ። እና ሁሉም በአንድ በኩል መሳብና መጎትን ማለት መግፋት ጀመረ እና አየር መንገዱ ብቅ አለ በቃ በአንድ ጊዜ። እና ጠቅላላ የሰራተኛው ድጋፍ ነበረው በለውጡ ያምን ነበረ ሰራተኛው።
የአስተዳደር ዘያቸው ምንድን ነበረ?
መጀመሪያ ጥሩ ጠባይ ያለው ሰው ያከብራል። ትንሽም ትልቅም ብሎ የሚያየው ነገር የለም፣ ስራ ነው የሚያየው። ሁለተኛ ትኑ ሲስተሙ ይሰራ የነበረበት ሲስተም ይሄ ማኔጅመንት ባይ ዎኪንግ አራውንድ፣ ቢሮ አይቀመጥም ነበረ፣ እየዞረ ጉራንጉር ሁሉ እየገባ ከአትክልተኛው ጋር አትክልተኛ የሆነ ከጠራጊው ጋር ጠራጊ የሆነ ነበር ይሰራ የነበረው እና ኢንቮልቭድ ሆኖ እና ሰው ያወደው ነበር፣ ሰው እንትን ይለው ነበረ። ሁለተኛ ደግሞ ጥሩ ጭንቅላት አለው። አንድ ዲስከሽን ውስጥ ገብቶ ነገሩ ገብቶ ከጨረሰ በኋላ ማስረዳትና መምራት ይችላል። ሰው ያከብራል እና ጀነራል ማኔጀር ነኝ ብሎ የሚያደርገው የስልጣንትን ምንም የሚያሳይ ሰው አልነበረም። ዋናው ከሰው ጋር ከሰራተኛው ጋር ያለው ሪሌሽንሽፕ በጣም በጣም ቅርብ ነው። እና ለምሳሌ አንድ ጊዜ ምሳ ሰዓት ላይ በሚዞርበት ጊዜ ግቢ ውስጥ ሰዎች አር ላይ ሰኝተው ያያቸዋል። ታደርጋላችሁ ይላቸዋል። ጊዜ እየጠበቅን ነው ስራ ልንጀምር ምሳ ትበሉ ሞች ሲላቸው ምሳ መብያ ገንዘብ የለንም አሉት። እና ምን አደረገ ከዚያ በኋላ እዛኛ ካፌቴሪያ አለን ለአይሮፕላን የምንሰራው ምግብ ላይ ምግብ የምሰራበት ቦታ እና እዛ ላይ ምን አደረገ እንጀራ በሽሮ ወጥ ዋጋውን ቀንሶ እነዚህ ሌበር ክሊነርስ ምናምን የሚባሉ ለሁላቸው አነስ ያለ ህቦች ገብተው እዛ ሊበሉ እንደሚችሉ አድርጎ በ25 ሳንቲም ያህል እንጀራ በወጥ ሊበሉ ፈቀደ። እና ይሄ ነው ኢምፓክት ያለው። እና ያከብሩታል፣ ሊወዱታል። ምን ይላል እና አንቱ የሚለው እንኳን ሰው የለም፣ ጋሼ ነው የሚለው ሁሉ ሰው።
ካፕቴን አሰፋ ለኢትዮጵያ አየር መንገድ የዘወትር ጥንካሬ ዋነኛው መሰረቱ ሰራተኛው ህዝብ መሆኑን ይናገራሉ።
እሱ በሚመጣበት ጊዜ እና በምንጀምርበት ጊዜ ስራውን አየር መንገድ ወድቆ ነበር፣ መጥፎ ሁኔታ ላይ ነው ያለው እና የወደቀ ነገር ማንሳት ነው እንግዲህ ትልቁ ስራ የነበረው እና እሱ ችሎታው በሜንቴነንስም በኩል በሌላውም በኩል ኒውዮርክ ሆኖም ማርኬቲንግ ውስጥ ሰርቷል። ችሎታ አለው፣ ፍላጎት አለው። እሱ ሲመጣ ህዝቡ ብቻ ተነሳሳ። የህዝቡን አስተዋጽኦ እና ትልቅ አስተዋጽኦ ያለው ነው እያንዳንዱ ሰራተኛ ከጠራጊው ጀምሮ። በዚህ ነው ኢትዮጵያን ኤርላይንስ የሚኖረው፣ ሁሉንም ሰው በማክበር እና ሁሉ ሰው የሚሰራውን ሰው ሁሉ በማክበር ነው።
ወደቀ ሲባል ወይ ችግር ላይ ሲባል ምንድን ነበረ የገጠመው ችግር? አየር መንገዱ እናንተ ከመጣታችሁ
ያኔ ኦን ታይም ፐርፎርመንስ የሚባል ነገር ተበላሸ፣ ገቢው አነሰ፣ ከባንክ ብድር መውሰድ ጀመርን፣ ኦቨርድራፍት እንትን ማለት ጀመርን እና ምንም አልቀረውም ነበረ ባንክረፕት ቢሆን። መሪው ሲለወጥ መሪው ተከተሉኝ ሲል በሰዓት መግባቱ መስራቱ በሰዓት አይሮፕላን መላኩ ይሄ ሁሉ ነገር ተስተካከለ። ሰርቪስ ከፋለ ድሮ ሞላ ተመለሰ።
የካፒቴን መሐመድም ግብ ይህ ነበር፣ አየር መንገዱ ወደ ነበረበት ክብር መመለስና አሁን ለደረሰበት ዘላቂ መሰረትን መጣል። ለአየር መንገዱ መመስረት ከፍተኛ አስተዋጽኦ አድርገዋል የሚባሉት ቀዳማዊ ኃይለ ሥላሴ የንጉሠ ነገሥትነቱን ዘውድ በጫኑበት እንደ አውሮፓ አቆጣጠር ህዳር 2 ቀን 1930 ሐረር ከተማ ለአየር መንገዱ ሌላ በረከት ሰጥታለች። ካፕቴን መሐመድ የተወለዱት በዚህ ችለት እንደነበር ልጃቸው አቶ ካሊድ ተናግረዋል። ከወይዘሮ ፈትያ አህመድ ጋር ለ63 ዓመት በጋብቻ የኖሩት ካፕቴን መሐመድ 4 ልጆች አፍርተዋል። አየር መንገዱን ከለቀቁ በኋላ ወደ ናይሮቢ በማቅናት የአፍሪካ አቪዬሽንን በመምራት ለበርካታ ዓመታት ያገለገሉ ሲሆን ጡረታም ከወጡ በኋላ የኢትዮጵያ አየር መንገድ በቦርድ አባልነት ከ10 ዓመታት በላይ አገልግለዋል። ስለ ግል ባህሪያቸው ኮሎኔል ሰምነት ይመሰክራሉ።
መሐመድ በጣም ቅን ሰው ጠንካራ ሰው ነው። በቀላሉ ደግሞ ፌቨር ምናምን ለመፈለግ የሚያጭበረብር ሰው አይደለም። ቀጥተኛ በጣም የሚሰራ እርግጥ አመሉ ምናምኑ ሰዎች ሲያዩት እንደ እብድ ይመስላቸዋል። ሰዎች ግን በጣም ጠንካራ ሰው ነው። ኦሪጂናል በእንግሊዝኛ የሚባል ነው ቲንከር ብለው በዴታ የተመራ ኤሞሽናል ካልሆነ ኤሞሽን ቢያስገባ ኮንትሮል በሆነ መንገድ የሚሰራ ሰው እንደውም ስመክራቸው አንዱ ማንም የደርግ መንግስት የሚያስፈራራውን አስፈራርቶ ሊያሳስተው የማይችል ሰው ነው ብዬ ነው እንጂ ኖርማል ጊዜ ቢሆን ምናልባት ሌላ ሰው እንዲወስድ መክር ነበር። ግን በዚህ ምክንያት ነው ጠንካራ ሰው ነው፣ ፕሪንስፕል ያለው ሰው ነው መሐመድ።
እሳቸውም እንደ ጓደኛቸው 90ኛው እድሜ ክልል ውስጥ የሚገኙት ካፕቴን አሰፋ አምባይም ካፕቴን መሐመድን እንዲህ ይገልጿቸዋል።
መሐመድ በጣም የዋህ ሰው፣ ሰው አክባሪ፣ ማኔጅመንት ባይ ዎኪንግ አራውንድ የሚባል ሳይል ነበረው። እየዞረ ነው የሚሰራው። ከአትክልተኛው ጋር አትክልተኛ ይሆናል፣ ከቆፋሪው ጋር ቆፋሪ ይሆናል፣ ከሌሎቹም ጋር እንዲህ እያለ እየተነጋገረ ምን እያለ ነበረ እንትን የሚለው። ጎበዝ ሰው ነው፣ ሰው ያከብራል፣ ሁሉ ሰው እኩል ነው ብሎ ያምናል። ከባድ ሰራተኛ ነበረ መሐመድ። እሱ ያስተዳድር የነበረው ጊዜ የሰው ማክበር፣ የስራ መውደድ፣ ሁለተኛ ደግሞ ባስታውስ እርግጠኛ አይደለሁም ብቻ ሴቶች ሜካኒክ እንዲሆኑ ፓይለቶች እንዲሆኑ ያደረገ እና ሰው ደግሞ ያከብረዋል፣ ሰው ይወደዋል። አንድም ሰው አንቱ የሚለው የለም፣ ጋሼ ነው የሚለው፣ ከዚያ በላይ የለም። እና እሱም አይፈቅድም ነበር አንቱ መባሉ።
ሁለታችሁ እንግዲህ አሁን አየር መንገዱ አድጎ ተስፋፍቶ እዚህ ደረጃ ደርሶ ስታዩት ትወያዩ ከነበረ ምን ትባባሉ እንደነበረ እስቲ ንገሩ።
እኔና እሱ በምንገናኝበት ጊዜ በአየር መንገዱ በጣም የተደሰትን እና አሁንም ቢሆን አየር መንገዱ ጥሩ ቦታ ያለ አካሄዱ ጥሩ ዓለም ላይ የታወቀ ሆኖ እንደሚሄድ እንነጋገራለን እና እኔ እና እሱ በዚህ በህመሙም ጊዜ በየሳምንቱ በኋላ በየሶስት ቀኑ በኋላ በየቀኑ እየደወልኩ አነጋግረው ነበረ እና እስከ መጨረሻ ቅርብ ነበር።
በአካል እየተያያችሁት መቼ ነበረ ለመጨረሻ ጊዜ?
1-3 ዓመት ይሆነናል።
እርስዎ ሄደው ነው እሳቸው መጥተው?
እኔ አዲስ አበባ ሄጄ ነው እና እነሱ እሱ ቤት ነው ደግሞ ያረፍኩት።
ደህና ነበረ? ጤና
ደህና ነበረ? አዎ ደህና ነበረ። በመኪና እንወጣ ነበር፣ በእግራችን እንዞር ነበር እና ባቡር መንገድ እንኳን ሲያሻግረን መኪናዎቹ እየሮጡ ሲመጡ እጄን ይዞ ነበር የሚያሻግረኝ።
መሰረታቸው አየር ኃይል የነበረው ካፕቴን መሐመድ የመንፈስ ብቻ ሳይሆን እስከ 92 ዓመታቸው ድረስ የሚያስደንቅ የአካል ጥንካሬ እንደነበራቸው ልጃቸው አቶ ካሊድ ይናገራሉ።
እስከ 92 ዓመታቸው በቀን 2 አትሊስት ለአንድ ሰዓት ሙሉ ጠዋትና ከሰዓት በኋላ በእግር ይራመዱ ነበር። ከወሎ ሰፈር እስከ አብዮት አደባባይ ሄደው እንኳን ይመለሱ ነበር ከ92 ዓመታቸው። ከሱ በኋላ ኮቪድ አንድ ይዟቸው ትንሽ ተቸገሩ ነበረ። ግን ከሱ በኋላም ያን ያህል በእግር መራመድ ካልቻሉም በቀን 2 በመኪና አዲስ አበባን ማየት ፈልጋለሁ እያሉ ጠዋትና ከሰዓት በኋላ ለ2-3 ሳምንት በመኪና ይዞሩ ነበር። አየር ኃይል ሰው ስለሆኑ ሁሉ ነገር በፕሮግራም ነበረ።
ከወጡ በኋላ ቦርዱም ከተሰናብተው ቤታቸው ከተቀመጡ በኋላ የኢትዮጵያን አየር መንገድ እድገት ይከታተሉ ነበረ? በየጊዜው ምን ይሉ ነበረ? ትዝታቸው ምንድን ነበረ? ምን ያወራሉ?
በጣም በጣም ኢትዮጵያን ኤርላይንስን ይከታተሉ ነበረ። ከቦርዱም ከወጡ በኋላ አንዳንዴ እንኳን ጠዋት ጠዋት ይነሱና የማታውን ፍላይቶች እስቲ ልኩልኝ ብለው ልጆቹን ይጠይቁ ነበረ እና ይልኩላቸውና ያጠኑ ነበረ። በማታ አዲስ አበባ የመጣ ፍላይቶችን ሁሉ ያጠኑና ከለንደን የመጣ ፍላይት ለምንድን ነበረ ብዙ ስራ ነበረበት ብለው ይደውሉና ይጠይቁ ነበር። እስከዛ ድረስ አንዳንዴ ደግሞ ሄድላይን ሄደው ካለው ዋና ስራ አስኪያጅ ያነጋግሩና እንዴት ነው ስራ ይሄድ፣ ምን ላግዝህ ይችላለሁ ብለው ይጠይቁ ነበረ። እዛ ያለ ሰራተኛንም አንዳንዴ ይሄዱ ያነጋግሩ ነበረ። እስከ ዋና ትልቅ ሰራተኛ ብቻ ሳይሆን ከታች ያሉ ሰራተኞችም ቲኬቲንግ ኤጀንቶቹንም እነሱንም እየሄዱ እዛ ሂልተን ያለ ቲኬቲንግ ኤጀንት ሄደው እንዴት ነው ስራ ምናምን ብለው ይጠይቁ ነበረ። ስለዚህ እስከ መጨረሻ ቀን ስለ ኢትዮጵያን ኤርላይንስ እያሰቡ ስለ ኢትዮጵያን ኤርላይንስ እየጠየቁ ስራ እንዴት ነው፣ ምን አይነት ጉድለት አለ፣ እንዴት አግዛቸዋለሁ ብለው ሁሌም ስለ ኢትዮጵያ ኤርላይንስ እያስቡ ነበረ።
ለካፕቴን መሐመድ ቤተሰብና ለኢትዮጵያ አየር መንገድ ወዳጆቻቸው መጽናናትን እንመኛለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀን ለዘገባው እናመሰግናለን። ለካፒቴን ቤተሰቦች፣ ጓደኞችና በህልፈታቸው ላዘኑ ሁሉ መጽናናትን እንመኛለን። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ሰላም፣ ደህና ደሩ።